Gambino.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። ቁጥራቸው በ3 ሚሊዮን ለጨመረው የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አስታወቀ።
An estimated 3 million increase and the priority areas remain there's significant case
ትኩረት የሚያስፈልጋቸው ጉዳዮችም እንዳሉ ናቸው። በህፃናት ላይ የሚያጋጥም የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይም ያጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋናው ጉዳይም ይህ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባይ ቹይዝ ኦኮሮን ነበር ያደመጥነው። ስርስሩን ይዘናል። የሜዲትራኒያንን ባህር በሚያቋርጡ ኢትዮጵያውያንና ኤርትራውያን ስደተኞች ዘንድ ትልቅ ዋጋ ያላቸው በቅርቡ በዚሁ በጎ ምግባራቸው ከህገወጥ የስደተኞች ዝውውርን በተመለከተ በሚደረገው ጥብቅ ምርመራ ላይ ለምርመራ ስማቸው እንደሰፈረ ይነገራል።
በባህር ሜዲትራኒያን የሚንቀሳቀሱ ማህበሮች ስለተሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም እስካሁን።
አባ ሙሴ ዘርአይ ስለ ምርመራው የደረሳቸውን መረጃ በማብራራት ይገልጻሉ። በአጠቃላይ ስለ ስደትም የሚሉን አለ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ምን ያህል ወታደሮች ወደ አፍጋኒስታን እንደሚልኩ ውሳኔ ላይ አለመድረሳቸውን ገለጡ። የመከላከያ ሚኒስትሩ ዛሬ ይህን የገለጡት ትላንት ፕሬዝዳንት ዶናልድ ትራምፕ አዲሱን የአፍጋኒስታን ስትራቴጂ ይፋ ማድረጋቸውን ተከትሎ ከኢራቅ ባግዳድ በሰጡት ቃል ነው። ከጦር ኃይሎች ጠቅላይ ኤታማዦር ሹም ጆን ዶንፎርድ ጋር በመመካከር ላይ መሆናቸውንም አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ትላንት ሰኞ ማታ ዋሽንግተን አቅራቢያ በሚገኝ የጦር ሰፈር ባደረጉት ንግግር አፍጋኒስታን ውስጥ ሽብርተኝነትን ድል ለመምታት በተወጠነውና ሁኔታዎች እየታዩ የሚከናወን እቅድ ሲሉ በገለጡት ውጥን ለቀጣይ እንቅስቃሴዎች ምን ያህል ሰራዊት እንደሚላክ በዝርዝር መናገር እንደማይፈልጉ አስታውቀዋል። በሌላ ዜና እስላማዊ መንግስት ብሎ ራሱን የሚጠራው ቡድን የቀረው ጥቂት ጊዜ ብቻ ነው ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ተናገሩ። ጽንፈኛው ቡድን በቀናት ውስጥ ይሸነፋል ማለት አለመሆኑን ግን ሳያስጠነቅቁ አላለፉም። ሚኒስትር ማቲስ ይህን የተናገሩት ወደ ኢራቅ አስቀድሞ ይፋ ላልተደረገው ጉብኝት ከመነሳታቸው አስቀድመው በሰጡት መግለጫ ነው። ማቲስ ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ ጋር በአግዳድ ውስጥ ተነጋግረው ውይይታቸው ያተኮረው በጸጥታ ትብብር ላይ ዩናይትድ ስቴትስ ለኢራቅ ስለምታደርገው የጸጥታ ድጋፍ እንደነበር ጠቅላይ ሚኒስትሩ ገልጠዋል። ኢራቅ ውስጥ ጸጥታ ማስፈን በአንድ ሌሊት የሚከናወን አለመሆኑን ሚኒስትሩ አስገንዝበዋል። የቦኮ ሐራም ሽምቅ ተዋጊዎች ሰሜን ምስራቅ ናይጄሪያ ውስጥ ሰዎችን በፈንጂ የመምጠቃቸውን ሁኔታ በአስፈሪ ደረጃ እየጨመረ መምጣቱን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በሪፖርቱ አስታውቋል። ዝርዝሩን በምሽቱ ክፍለ ጊዜያችን ይዘን እንመለሳለን። በማዕከላዊ ኬንያ ገጠራማ አካባቢዎች ባለፉት ወራት የነበረው ሁከት መባባሱ ተገለጠ። ይህ የሆነው ከሰሜኑ የሀገሪቱ ክፍል የታጠቁ አርብቶ አደሮች ብዛት ያላቸው የቀንድ ከብቶች፣ ፍየሎችና በጎቻቸውን ግጦሽ ፍለጋ ወደ ግልሁ በመንዳታቸው መሆኑ ተገልጧል። በግጭቱ የሰውና የዱር አራዊት ህይወት አልፏል። ድርቁ እየተባባሰ ባለበት ወቅት አንዳንዶቹ የፖለቲካ መሪዎች ህዝቡን ከብቶቻችሁንና ሳርን ውሃ ወዳለበት የፈለጋችሁበት ቦታ ይዛችሁ መሄድ ትችላላችሁ ብለው መቀስቀሳቸው ግጭቱን ለማብረድ እንዳልረዳም ጠቁመዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ካድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቁጥራቸው በ3 ሚሊዮን ለጨመረው የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁንኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት አስታወቀ። ጽፈት ቤቱ ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ሰነድ መነሻ በማድረግ ነው። የጽፈት ቤቱን ቃል አቀባይ ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል።
ቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD እንዳመለከተው በድርቁ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር በከፍተኛ ሁኔታ ጨምሯል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የኢትዮጵያ ቢሮ ቃል አቀባይ ቾይዝ ኦኮሮ እንኑ የሚያጠናክሩት
we're looking at over 300 million increase you know for the through the media review for the rest of the year. In January it was 5.7, now we're looking at 8.5.
so የተመለከተን ያለነው የእርዳታ ፈላጊዎቹ ቁጥር በ3 ሚሊዮን እና ከዚያም በላይ መጨመሩን ነው። የግማሽ አመት ግምገማውን መነሻ በማድረግ ለቀረው የ2017 ይፋ የተደረገው ቁጥር ይሄ ነው። በ3 ሚሊዮን የጨመረው በጥር 2017 ይፋ ከተደረገው ጋር ሲነጻጸር ነው። በጥር 2017 ቁጥሩ 5.6 ሚሊዮን ነበር። አሁን እየተመለከተን ያለነው 8.5 ሚሊዮን ነው። እናም በ3 ሚሊዮን መጨመሩን እየገመትን ነው። ትኩረት የሚያስፈልጋቸው ጉዳዮችም እንዳሉ ናቸው። በህፃናት ላይ የሚያጋጥም የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይም ያጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋናው ጉዳይም ይህ ነው። የምግብ ጉዳይ ሁሌም ቅድሚያ የሚሰጠው ሆኖ ይቀጥላል። እናም የተረጂዎቹ ቁጥር ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠንም በዚያው ልክ ጨምሯል ነው ያሉት። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። ከለሳው ደግሞ በሁሉም ዘርፎች ላይ ያሉ ክፍተቶችን አመላክቷል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከ5 ዓመት በታች የሆኑ ህፃናት ለተመጣጣኝ የምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር መነሻ የተባሉ ምክንያቶችም በዚሁ በተከለሰው ሰነድ ተጠቅሰዋል። በዚህም መሰረት በኦሮሚያና በደቡብ ብሔረሰቦችና ህዝቦች ክልል በሚገኙ በልጋብቃይ ወረዳዎች በዚያን ወቅት የጣለው ዝናብ አነስተኛ እንደነበር ነው የተመለከተው። እናም በዚያ የሚገኙ አባወራዎች የምግብ ዋስትናቸው ማረጋጋት አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ እየቀጠለ ላለው ያጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ ተመልክቷል። በሰነዱ መሰረት የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሸጋገረ 183 ሚሊዮን ዶላር መኖሩንና 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ሰነዱ አመልክቷል። ይሄም ሆኖ የዩኤን ኦቻ ቃል አቀባይ እንደሚሉት አሁንም ከፍተኛ ክፍተት አለ።
At the moment we're looking at a shortfall of over $400 million. Donors have been very, very supportive of this response. The government has shown tremendous, continues to show tremendous leadership, supported by its own funding. But we still have a gap. And this response is time-sensitive.
በአሁኑ ሰዓት የሚቀረን ገንዘብ ከ400 ሚሊዮን ዶላር በላይ መሆኑን ነው እየተመለከተን ያለ ነው። ለጋሾች ይሄንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግስትም በሚመደበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ። ይህ ምላሽ ደግሞ አጣዳፊ ነው። ምግብ በጊዜ ካልደረሰ እጥረቱ ይባባሳል። ለዚህም ነው ለምላሹ የሚያስፈልገው ከ400 ሚሊዮን ዶላር በላይ በአስቸኳይ ሁኔታ እንዲመጣ እየጠየቅን ያለ ነው። ይህ ገንዘብ አስፈላጊ መሆኑ ብቻ አይደለም፣ የሚያስፈልገው አሁኑኑ ነው ነው ያሉት። ድርቁ ለሁለተኛ አመት በተከታታይ የተከሰተ መሆኑ ሁኔታዎችን እንዳባባሰም ቃል አቀባዩ አስረድተዋል። እርሳቸው እንዳሉት የዘንድሮው ድርቅ የተከሰተው ተጎጂዎችና አካባቢዎች ገና ካለፈው አመት ድርቅ ሳያገግሙ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኦሮሚያ ክልል ከሐረር 16 ኪሎ ሜትር ርቃ በምትገኘው ኮምቦልቻ ከተማ የአጣዳፊ ተቅማጥና ትውከት ከገባ 5 ቀናት መቆጠሩን የከተማው አስተዳደር አስታወቀ። ነዋሪዎች በበሽታው በርካታ ሰዎች ተጎድተው በሆስፒታል እንደሚገኙና የሰው ህይወት ማለፉን ገልጸዋል። የከተማው አስተዳደር በበኩሉ የሞተ ሰው የለም፣ በሽታውን በቁጥጥር ስር አውለነዋል ብለዋል። ጽዮን ግርማ ዝርዝር አላት።
በሐረር ከተማ አቅራቢያ በመትገኘው ኮምቦልቻ ከተማ ከ220 ሺህ ሰው በላይ ይኖርባታል ተብሎ ይገመታል። ያጣዳፊ ትውከትና ተቅማጥ ወረርሽኙ የተከሰተው ደግሞ ቀባቀሊ በተባለች የገጠር ቀበሌና መልካባቡ በተባለ የከተማ ቦታ ነው። የከተማው አስተዳደር በሽታው ከተከሰተ 5 ቀን እንደሆነ አረጋግጧል። በሁለቱ አካባቢዎች በበሽታው የተጠቁት ሰዎች ኮምቦልቻ ወደሚገኝ ሆስፒታል እየተወሰዱ በመታከም ላይ እንደሆኑ ነዋሪዎች ይናገራሉ። በዚህ ከተማ ነዋሪ ሆነው አቶ ሰሙ ለሜሳ ወንድሙ ታሞበት ለማስተማም በሆስፒታል እንደሚገኝ ገልጾ ከታማሚው በዛት የተነሳ በአግባቡ ሕክምና እያገኙ እንዳልሆነ ገልጾልናል። ስለሚገኙበት ሁኔታ አነጋግሬው ነበር።
አው በጣም ብዙ ነው ተይቷል። ምከመጡበት ቦታ ያለም በረንዳ ላይ ነው ሰው ይተከራለውና እና በርዛት ስለሆነ ነው ፍትሚያስ ተደርጎ ያለው። በጣም ለሰው ምንም ድጋፍ የለምና ሰው መንገድ ላይ ምናምን ላይ በትያዩ እየዘታ ላይ የወደቀ ነው። ሆስፒታልን ሲገባ ሆስፒታል ውስጥ በረንዳ ላይ ነው የተኛለውና ሳር ላይ ምናምን እዛ ላይ ተቀምጦ ነው ሰው እየተበደለ ያለው አሁን ያለው ሁኔታ ማለት ነው።
ምን ያህል እድሜያቸው ምን ያህል ይሆናሉ በዚህ በሽታ የተያዙት?
በሽታው ያለው አሁን ህፃናትም አለ፣ ህፃናትም አለ፣ ሽማግሌዎችም አለ፣ ወጣትም አለ፣ ብዙም ሰዎች አለ፣ ሴቶች አሁን አብዛኛው የሞተ ያለው ትላንት አንድ ህፃን፣ ዛሬ ደግሞ ሁለት ሽማግሌዎች 9 ሰዓት ላይ እና 4 ሰዓት ላይ ሁለት ሰው ሞተ። ጠቅላላ ዛሬ ብቻ እስካሁን ሰዓት 4 ሰው ሞቷል ማለት ነው።
ምንድነው የሚያደርገው በሽታው?
በሽታው ያስመልሳል በሐቀ ነው የሚያስወጣው ማለት ነው። እዛው መንገድ ላይ ነው የሚጥለው። በጣም አስቸጋሪ በሽታ ነው። በጣም ምንም ነገር እስካሁን ነገር በቃ ድጋፍ የለም። አሁን ዛሬ ብቻ ከህይወት ፋና ስፔሻሊስቶች እና ነርሶች ከአሮማ ዩኒቨርሲቲ የሚማሩ ያለው ድጋፍ ነው ማድረግ እነሱ አሁን እዚህ ከጎድና ማለት ነው ወደዚህ ከዞኑ ወደዚህ ተልኮ አሁን እያገዙ ነው። ህክምና በጣም ስለደቀመ በቃ ሰው 24 ሰዓት ነው ውስጥ እዚህ ሆስፒታል ውስጥ ትንሽ ሰው ነው ያለው ሐኪሞች። ከዛ ከነሱ አቅም በላይ ሆኖ በቃ እነሱም በዚህ መንገድ ላይ ነው የሚመጡ ያለው። በዚህ መንገድ በቃ ግን እዛ የሚጠቀመው መራንድ የሰጠ ያለው ዋሸት እና ግልኮስ ብቻ ተክሎ ሰው ይወስዳል። በቃ እንደዛን ነገር አለ።
የት ሆስፒታል ነው ያሉት?
ኮምቦልቻ
ትልቅ ሆስፒታል ነው።
አዎ ገና ጤና ጣቢያ ነው። ገና ሆስፒታል አልተቀየረም ግን ትልቅ ነው። ገና በጤና ጣቢያ ነው የሚጠራ ትልቁ የወረዳው ጠቅላላ ጤና ጣቢያ ነው።
እዛ ነው አሁን ያለው በሽተኛው?
አዎ እዛ ሳለ ግማሹ ደግሞ በራሱ እዛ ህክምናው ድጋፍ ስለ አልተደረገም ድጋፍም ተደረገ ያለው በቂም አይደለም። በዛ ምክንያት ወደ ህይወት ፋና ሰዎችም እየሄዱ ነው። እዛ እየታከሙ ነው ወደ ህይወት ፋና ማለት ነው።
ወደ ሀረር ማለት
በጣም አሁን ትንሽ ወደ ሀረር ህይወት ፋና በራሱ ፍላጎት በራሱ እየሄደው እዛ ላይ ታከሙ ነው።
የኮምቦልቻ ከተማ ምክትል አስተዳዳሪ አቶ ረመዳን አብደላ በከተማው በሽታው መግባቱን አረጋግጠዋል።
አዎ አሁን በእኛ አካባቢ አጣዳፊ ተጠቅማትና ትውከት ተነስቷል። የተነሳውም በአንድ ቀበሌ ላይ ነው። እሱን ነገር ግን በተገቢው መንግስት መስራት ያለበትን ስራ በተቀናጀ ሁኔታ በልማት ሰራዊት ተደራጅቶ አደራጅተን ህብረተሰቡን በማሳተፍ የጽዳት የሽግግር አገልግሎት ቁፈራ እየተካሄደ ስራው በተሻለ ሁኔታ እየተሰራ ነው ያለው። በቁጥጥር ስር ውሏል ማለት ነው።
ይህ በሽታ ከዚህ ቀደምም በሌላ ቀበሌ ላይ ተከስቶ እንደነበር ተናግረዋል።
ከአሁን በፊት አንድ ቀበሌ ላይ ተነስቶ ያችን ቀበሌ በዛኑ ጊዜ ማንም አይነት ሰው ሳይሞት በቁጥጥር ስር ያዋሉበት ሁኔታ አለ። አሁን ደግሞ ይሄ ለሁለተኛ ጊዜ ከ5 ቀን በፊት የተነሳ ነው ማለት ነው።
አቶ ረመዳን በሆስፒታል ውስጥ ሰው እየሞተ መሆኑን ከነዋሪዎች የተነገረውን ግን አስተባብለዋል።
እየታከመ ነው እንጂ ያለው ሰው ይሄን እኔ እስካሁን ባለኝ መረጃ የሞተ ሰው እስካሁን ድረስ የለኝም።
ኃላፊው በሽታውን ከዚህ ቀደም በቁጥጥር ስር አውለነዋል፣ አሁንም በቁጥጥር ስር ውሏል፣ የሞተ ሰው የለም፣ የታመሙት ሰዎች ሕክምና እየተደረገላቸው ነው ብለዋል። የተባበሩት መንግስታት ድርጅት የህፃናት መርጃ ተቋም ዩኒሴፍ በአተት የተያዘ ሰው ከሰውነቱ ፈሳሽ ስለሚወጣ በሽተኛው የሰውነት ድርቀት ያስከትልበታል። ይህ ሁኔታ ደግሞ በአተት የተያዘ ሰው በአጭር ጊዜ ራሱን እንዲስት ያደርገዋል። ከዚህ በተጨማሪም አፋጣኝ የህክምና እርዳታ ካላገኘ በበሽታው የመሞት አጋጣሚው 50% ነው። ነገር ግን አስፈላጊው የህክምና እርዳታ ከተደረገለት የመሞት አጋጣሚው 1% ወይም ከዚያ በታች ማድረግ እንደሚቻል በድረገጹ ላይ አስፍሯል። የዓለም የጤና ድርጅት በዚህ ዓመት ባወጣው ሪፖርቱ ደግሞ መላውን የአፍሪካ ቀንድ ተላላፊ በሽታዎች እያጥለቀለቁት መሆኑን በመግለጽ ሲያስጠነቅቅ ቆይቷል። ለወረርሽኞቹ መሰራጨት ዋነኛ ሰበብና አነካኪም የሆነው በአካባቢው በደረሰው የከበደ ድርቅ ምክንያት የሰው እንቅስቃሴ መብዛትና መፍጠኑንም መሆኑን ድርጅቱ አመልክቷል። በአፍሪካ ቀንድ 9 ሚሊዮን የሚሆን ሰው አጣዳፊ ተቅማጥና ተውከት ለመሳሰሉ ውሃ ወለድ በሽታዎች መጋለጡን የጠቆመው የዓለም የጤና ድርጅት ምንም እንኳን አሁን ባለው ሁኔታ በኮሌራ የተያዙ ሰዎች ባይታዩም 5 ሚሊዮን የሚሆን ሰው ግን በአደጋው ቀለበት ውስጥ እንደሚገኝ መግለጹ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው እናልፈው። ወደ ጣሊያን። ከሊቢያ ወደ ጣሊያን ለመግባት የሜዲትራኒያንን ባህር ለሚያቋርጡ ስደተኞች የአባ ሙሴ ዘርአይ ስምና ስልክ ታላቅ ዋጋ አለው። እኒህ አባት በጣሊያን ሀገር ከ25 ዓመት በላይ ኖረዋል። ከ1995 ዓመተ ምህረት ጀምሮ ወደ ጣሊያን የሚሰደዱ ስደተኞችን በሚችሉት ሲረዱም ቆይተዋል። በቅርቡ ህገወጥ የስደተኞች ዝውውርን በተመለከተ በሚደረጋው ጥብቅ ምርመራ ላይ ስማቸው ሰፍሯል። ይህንን ምርመራ ሂደት በተመለከተ በርካታ ጋዜጦች ሲዘግቡም ከርመዋል። ጉዳዩን በተመለከተ ለመጠየቅ አባ ሙሴ ዘርአይ ጋር ደውለን ነበር። ስደትን በተመለከተም አባ ሙሴ የሚሉን ነገር አለ፣ እንከታተላቸው።
ጋዜጣ ብዙ ነገር ነው የጻፉ የሌለ እንትን ግን ምርመራ እንዳለ ነው ኢንፎርሜሽን የተሰጠኝ እንጂ ለጥያቄ ወይ ደግሞ እንትን የቀረብኩት ነገር የለም። እስካሁን የጠራኝ ሰውም የለም። በእኔ በሁሉ እነዚህ ኤንጂኦ ህይወት ማዳን በባህር ሜዲተራኒያን የሚንቀሳቀሱ ማህበሮች ስለተሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም። እስካሁን ለስደተኞች በባህር አደጋ ተጋለጡበት ጊዜ ከነሱ ኢንፎርሜሽን ተቀብዬ ለሀይል ባህር ኢንፎርሜሽን ስለጠሁና እርዳታ እንዲያገኙ ስላደረኩ ለዚህ ነው ኢንቨስቲጌሽኑ የቀረበው። እንዴት ነው ኢንፎርሜሽን ከማን ነው የምትቀበለው? ለምን ነው የምትቀበለው? ይሄ ነው ጥያቄው ላይ ያለው። ይሄ እንደዛ በማድረግ ደግሞ ለስደተኞች በብዛት እንዲመጡ ረድተዋል አልረዳም? ይሄም ጥያቄ ላይ የተነሳው ማለት ነው። ግን ገና ቲዮሪክ ኢንቨስቲጌሽን ያለው እንጂ እስካሁን ፕራክቲካሊ ይኸው ጭብጥ አገኘን ወይ ይህ መረጃ አግኝተናል ብለው ያቀረቡት ነገር እስካሁን የለም። በምርመራ ውስጥ አግብቶ በዛ የእነሱ ስልክ ቁጥር ምናምን ኮንትሮል ስለዋለ በስልክ የእኔ ስም ሲጠሩ ስለሰሙ ከእነሱ ምን አይነት ግንኙነት አለኝ ከነዚህ ማህበሮች የጀርመን ኖን ጎቨርንመንታል ኦርጋኒዜሽን ከነሱ ምን ግንኙነት አለኝ? እንዴት ነው ከነሱ ኮሚኒኬሽን ማድረገው የነበርኩ? ይሄን ነገሮች ለማጣራት ነው። በኤጂ የደረሰኝ ፍርድ ቤቱ የህግ አክባሪው ምርመራ እያደረገ መሆነ እንደሆነ ብቻ ከተጀመረ በ2016 ኖቬምበር የጀመረ ምርመራ ነው አሁን ኢንፎርሜሽን የተሰጠኝ። ስለዚህ ለስንት ወር ምርመራ ሲካሄድ ቆይተዋል? አሁን የምርመራው ጊዜ በህጉ መሰረት ማለቅ ስለነበረበት የጊዜው የምርመራው ጊዜው ተርም መውደቅ ስለነበረበት ህግ አክባሪው ምርመራው እንዲቀጥል ስለፈለገ ፍቃድ ሲጠይቅ ነው ለኔ ኢንፎርሜሽን የመጣኝ እንጂ ለስንት ወር ምንም ሳይሉን ሳይነግሩን ምርመራ ሲያካሂዱ ቆይተዋል።
አሁን ፀሐይ ነው፣ የበጋ ወቅት ነው። በርካታ ስደተኞች አሁንም የሜዲትራኒያንን ባህር ያቋረጡ ወደ ጣሊያን እየገቡ ነው። እንደው ምን ያህል ናቸው? እስቲ ከባለፈው አመት ጋር ሲያወዳድሩት የዘንድሮ ምን ይመስላል? ቁጥሩ ጨምሯል ወይ ቀንሷል ወይ?
ነው እሱ ቁጥሩማ ብዙ ቀንሷል። ለምን? በብዛት የተለያዩ መሰናክል ስለሚያገኙ ጥንት ደግሞ እስር ቤት ውስጥ እየያዟቸው ስለሆኑ በተለይ በሊቢያ ሊቢያ ከመግባታቸው በፊትም ሌላ ስንት መሰናክል ስለሚያገኙ ያሉ በብዛት እንደ ድሮው ሊመጡ አይችሉም። ስለዚህ የመጣው ቁጥር በጣም ትንሽ ነው። ከአምና በፊት የነበረ ቁጥር ከእንትን ካል ነው ማለት ነው ካየ ነው። በዚህ አመት ብዙ ሰው ሞተዋል። ከአምና የነበረ ቁጥር እንኳን አነስ ያለ ቁጥር ቢሆን ካለው ቁጥር ብናየው የመጡት 50% አካባቢ ነው የቀነሰው። የሞቱት ደግሞ ስናየው በዚህ በ2017 ከ2000 በላይ ቁጥር አልፈዋል። ስለዚህ የመጡት ቁጥርና የሞቱት ቁጥር ስታየው በጣም ትልቅ ቁጥር ነው። አምና ከ5000 በላይ ነው ሰው የሞተው በ2016 ማለት ነው። ፕሪሳይዝ የሆነ ቁጥር መስጠት አስቸጋሪ ነው። አንዳንዴ ትራንስ ጀልባዎች ያለ ምንም ኢንፎርሜሽን ምንም ስለነሱ ሳይታወቅ የሚጠፉ ደግሞ ብዙ አሉ። ስለዚህ እነሱ በብዛት በቁጥር ውስጥ አይገቡም ለምን የሚያቃቸው ሰው አልተገኘም ስንት ሰው እንደነበሩ አይታወቅም በዛው ጠፍተው ይቀራሉ የኛ አካባቢ ማለት ምስራቅ አፍሪካ ወይ ቀንድ አፍሪካ ቁጥሩ በጣም ቀንሷል ከነበረው 30 ምናምን ሺ በአንድ አመት የሚመጡ የነበሩ ኤርትራውያን ኢትዮጵያውያን አብሮ ነው በቁጥር እንትን የሚያርጓቸው ነበሩ ለዛ ከሱዳንም ለዛ ከሶማሊ ለዛ ቁጥሩ ላይ የነበረው በጣም ቀንሷል የነሱ ቁጥር ለምን ይሄ የካርቱም ፕሮሰስ ምንነት ያደረጉት ብዙ መንገዶች ስለዘጋባቸው ህገወጥ የሆኑ መንገዶች ስለተዘጉባቸው ብዙዎቹ ገና እዛ በሱዳን በኢትዮጵያ በሊቢያ በግብጽ በተለያየ ቦታዎች መንገድ አጥቶ ወይ ደግሞ ያለው ሁኔታ በሊቢያ ያለው ሁኔታ ወይ እስር ቤቶቹ ስንት ግፍ ምናምን እየተደረገ ስለሆነ በስደተኞች ላይ እሱን ፈርቶም ደግሞ ቆየት የመረጠ ሰው ብዙ አለ። ኦገስት ጊዜ አምና የገቡት ወደ 170 ሺህ ነው የነበሩ። አሁን የመጡት ወደ 75 ሺህ አካባቢ ነው ደርሶ ያለው አሁን በዚህ አመት በ2017 የገቡ ማለት ነው። ስለዚህ ግማሽ ነው።
ድረሱልኝ ጥሪ ወደ እርሶ ነው ብዙ ጊዜ የሚደወለው። አሁን የመጨረሻ የተደወለሉት መቼ ነው?
አሁን መጨረሻ የተደወለልኝ በኦገስት መጀመሪያ ነው። የዛሬ 2-3 ሳምንት ሊሆን ነው ከባህር የተደወለልኝ ማለት ነው።
እና ተረፉ ሁሉም ገቡ በሰላም?
አዎ።
ስንት ነበሩ የገቡት የዛን ቀን?
ወደ 110 አካባቢ ናቸው።
ኢትዮጵያውያን ኤርትራውያን?
አዎ አበሾች ነበሩ ሌሎች ዜጎችም ነበሩ ሚክስድ እንትን ላይ ነበሩ።
የጣሊያን መንግስት ወደብን ዘጋለው የሚል አቋምም ያዘች ነው ብዙ ማስጠንቀቂያዎችም ለአውሮፓው ህብረት ያሳወቀችም ነው። እርሶ ደግሞ በዚህ ጉዳይ ላይ እየሰሩ ስለሆነ ያሉት ምን አይነት እንቅስቃሴ ያደረገች ነው ጣሊያን ወደቦቿን በመዝጋት ዙሪያ?
ወደብ መዝጋት ቀላል ነገር አይደለም ሊዘጋም የሚችል ነገር አይደለም ግን የሚያርጉት ያሉ ከሊቢያ ስምምነት በማድረግ ከሱዳን ከኒጀር ከቻድ ከግብጽ ከቱኒዚ ከሁሉ እዛ አካባቢው ራሱ ከኢትዮጵያ ከኤርትራ በዚህ የካርቱም ፕሮሰስ 28 ሀገሮች ነው እዛ ስምምነት የገቡ ማለት ነው። ስለዚህ እነዚህ ሁሉ ዶብ እንዲዘጉ ወይ ዶባቸው ቁጥጥር እንዲያርጉ ህዝባቸው ወደ ውጭ እንዲወጣ እንዲቆጣጠሩ ስምምነት ያደረጉ ከአውሮፓ ማለት ነው። አውሮፓ ደግሞ በገንዘብ እንድትረዳቸው ይሄ አይነት ስምምነት ያደረጉ ዋናው አሁን በብዛት ስንግፊቱ በተለይ ለሊቢያና ለሱዳን ለኒጀር እነዚህ ከሱብሳሃራን አፍሪካን ሲመጡ በእነሱ መሬት ስለሚያልፉ ለነሱ ነው በብዛት ተጽኖ የሚያደርጉባቸው እና ለነሱ ነው ደግሞ በብዛት የገንዘብ እርዳታም እያደረጉ ዶባቸው እንዲቆጣጠሩ ወይ ደግሞ ስደተኞች የሚያልፉበት መንገዶች ሁሉ እንዲዘጉ በዚህ አይነት መልክ ነው። አሁን ጣሊያን ለሊቢያም የጣሊያን መርከቦች ሳይቀሩ እዛ ሄዶ ኃይል ባህር ማለት ነው ከነሱ ከሊቢያ ኃይል ባህር አብሮ እንዲሰሩ አብሮ እንዲቆጣጠሩ ይሄ አይነት ስራ እየተሰራ ነው ያለው። ሌላ መፍትሄ ግን ከአሁን ያቀረቡት የለም።
አፓቡሴ በመጨረሻ ስደትን የመጨረሻ መፍትሄያችን አናደርግ በማለትም መክረዋል።
ስደት መፍትሄ ሊሆን አይችልም። ችግራችን በአፍሪካ ውስጥ መፍታት ካልቻል ስደት ሄደን እናመጣው መፍትሄ ሊኖር አይችልም። ለጊዜው ትንሽ ነገር ለነዛ እድል አርጎ በህይወት የተሻለ ቦታ ያደረሱና አላ ትንሽ ነገር ሊያገኙ ይችሉ ይሆናል። ስለዚህ ዋና ወጣቱ ውጭ ከሄድኩ ብቻ ነው የሚያልፍልኝ የሚል አስተሳሰብ ይሄ ትክክለኛ አይደለም። እንዴት አገራችን ውስጥ ሆነን ያለው ሁኔታ አብረን እንዴት የተሻለ ሁኔታ እንዲፈጠር እንሰራለን አብረን አገሩ እንዲበለጽግ እንሰራለን አብረን የተሻለ መብት የሚጠበቅበት ሁኔታ እንዲመቻች አብረን እንሰራለን። ይሄ አይነት አስተሳሰብ ካልጀመረ ወጣቱ አፍሪካ ውስጥ ለውጥ አይመጣም። ሁሌ ለስደት ሁሌ ለግዛት ሁሌ ለችግር የተጋለጥ እንኖራለን ማለት ነው።
እሺ አባ በጣም ነው ማመሰግነው እግዚአብሔር ያክብርልኝ።
እሺ
የተከታተላችሁ ምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዝግጅታችን ነው የምናልፈው። ባልደረባችን ሰለሞን አባተ በሳን ፍራንሲስኮ ይገኛል። ትላንትና የፀሐይ ግርዶሽን በተመለከተ ሲዘግብልን ቆይቷል። በቀጥታ ስርጭታችንም ላይ አምጥተን ስላለው ሁኔታ ሲገልጽልን ነበር። ዛሬ ደግሞ ሳን ፍራንሲስኮ ስለሚገኘው ስለ ሲሊከን ቫሊ የዓለማችን ትልቁ የቴክኖሎጂ ድርጅት ነው በሳን ፍራንሲስኮ የሚገኝ። ስለዛ እንግዲህ ትንሽ ሊያወራን ነው ሰለሞን። እንግዲህ ስለ ሳን ፍራንሲስኮ በመናገር በማስረዳት እንግዲህ ለአድማጮቻችን እንጀምር።
እሺ፣
እንደምን አልክ? በመጀመሪያ አየህ ወደ ጉዳይ የገባው
አድማጮቻችን እንደምን እንደናችሁላችሁም። ሳን ፍራንሲስኮ በጣም በጣም የተዋበ አካባቢ ነው። ከተማዋና የሳን ፍራንሲስኮ አውራጃ አንድ ላይ ያሉበት አካባቢ ነው ማለት። እዚህ ካውንቲ ነው የሚባለው፣ ከተማውና ካውንቲው አንድ ላይ ነው ያሉት። እና ይሄ ሳን ፍራንሲስኮ የተቋቋመው በአውሮፓ የዘመን አቆጣጠር በ1776 ዓ.ም ነበር። በኢትዮጵያ አቆጣጠር በ1768 አካባቢ ማለት ነው። እና ያን ጊዜ የነበሩ የስፔን ኮሎኒስቶች ወደዚህ ላኩና ሰዎቻቸውን የቅዱስ ፍራንሲስኮ ዳሲሲን መገዳም ነገር አቋቋሙ። በእኚሁ በቅዱስ ፍራንሲስኮ ስም ነው እንግዲህ ሳን ፍራንሲስኮ ተብላ እቺ ከተማ የተቋቋመችው። ቅዱስ ፍራንሲስኮ በአውሮፓ ውስጥ በጣም ትልቅ ገናናነት ያላቸው በ12ኛው መቶ ክፍለ ዘመን የነበሩ ዲያቆን እና ቄስ ነበሩ። እና በዓለማችን በአራት ትላልቅ የካቶሊክ እምነት ተከታዮች፣ ካቶሊክ ብቻ ሳይሆን የሉተራን እምነት ተከታዮች ዘንድ የሚከበሩ ነው። በልክ በኢትዮጵያ በኦርቶዶክስ እምነት ገብርኤል፣ ሚካኤል እየተባለ እንደሚጠራው ለሳቸውም መስከረም 24 ቀን በኢትዮጵያ ቁጥር ማለት ነው የቀን ቁጥር የቅዱስ ፍራንሲስኮ ቀን ተብሎ ይሰየማል። በጣም ብዙ ታሪክ ያላቸው ናቸው ሳን ፍራንሲስኮ። እኚህ ቅዱስ ፍራንሲስኮ የተፈጥሮ አካባቢ ወይም የኢንቫይሮንመንት ጠባቂ፣ የእንስሳት ጠባቂ ሁሉ ተብለው የሚታመንባቸው ናቸው። ሳን ፍራንሲስኮ በጣም ትልቅ ከተማ ነች። በዚህ በዩናይትድ ስቴትስ 13ኛዋ ግዙፍ ከተማ ነች። በካሊፎርኒያ ደግሞ 4ኛዋ ግዙፍ ከተማ ነች። ወደ 871,000 የሚሆን ሰው ይኖርባታል ባለፈው ዓመት በነበረው የህዝብ ቁጥር ግምት መሰረት። እና እንግዲህ ይሄ የካሊፎርኒያ አካባቢ በተለያዩ ሁኔታዎች በተለያዩ ወቅቶች ለአሜሪካ እድገት፣ ለአሜሪካ ማንነት በጣም ቁልፍ የሆኑ ታሪኮችን ያስመዘገበ አካባቢ ነው። ከዚህ በፊት ከ150 ዓመት በፊት በጣም ግዙፍ የሆነ ወርቅ የማምረት ሩጫ ነበረ። ጎልድ ራሽ ተብሎ ይታወቃል በዩናይትድ ስቴትስ ታሪክ። እና በዛን ወቅት ነው እንግዲህ ካሊፎርኒያ ብድግ ያለችው እና ለአሜሪካ አጠቃላይ እድገትም ትልቅ መሰረት የጣለችው። አሁን ደግሞ ካሊፎርኒያ የዓለም ግዙፉ የቴክኖሎጂ ሩጫ ያለባት አካባቢ ነች። በዓለም ውስጥ ካሉት ትላልቅ የቴክኖሎጂ ማዕከሎች አንዱ ነው። እንግዲህ ሲሊከን ቫሊም ቅድም እንዳነሳሽው መስታወት በዚሁ በሳን ፍራንሲስኮ አካባቢ የሚገኝ በተለይ ደቡባዊ ሳን ፍራንሲስኮን ያካተተ ስፍራ ነው። የዓለም ግዙፍ የቴክኖሎጂ ኩባንያዎች ያሉበት ነው።
እንግዲህ ሲሊከን ቫሊን ካነሳህ እንግዲህ እዛ ውስጥ የሚሰሩ የቴክኖሎጂ ባለሙያዎች ሰዎች አሉና ያነጋገርካቸው ሰዎች አሉ? እንደው አጠር አድርገህ ብትነግረን ሰዓታችን እያለቀ ስለሆነ።
እሺ፣ አሁን እንግዲህ እዚህ ሳን ፍራንሲስኮ ቀደም ሲል እንዳነሳሁልሽ መስታወት በዓለም ግዙፍ የሆኑ ኩባንያዎችም ለ39 ከፎርቹን 500 የሚባል የፎርቹን መጽሔት ከሚያወጣቸው ግዙፍ ኩባንያዎች 39ኙ የሚገኙት ሳን ፍራንሲስኮ ውስጥ ነው። እነሱ የሚደግፏቸውም ሌሎች እንደ ኤንጅል ኢንቨስተርስ የሚባሉ አሉ። እንደሱ የሚደግፏቸው ጀማሪ የሆኑ ወይም ስታርታፕስ ላይ ያሉ ኩባንያዎችም አሉ። አንዳንዶቹን አነጋግሬ ነበር። ከአፍሪካ፣ ከላቲን አሜሪካ፣ ከእስያ የሚመጡ ብዙ ወጣት ቴክኖሎጂስቶች አሉ፣ ኢትዮጵያውያንም አሉ። በሚገርምሽ ሁኔታ በጣም ትልልቅ ስራ እየሰሩ ያሉ ኢትዮጵያውያን አሉ። ለምሳሌ የአሪፍ ዘመን ፈጣሪ የዊኪፔዲያ በአማርኛ እያዘጋጁ ያሉ የጉግል የአማርኛ ሰዎች፣ እንደዚሁም ደግሞ ትናንትና ያነጋገርኩት ኬብሮን ደጀኔ የሚባል አንድ ወጣት በተመሳሳይ ሁኔታ ድንቅ የሆነ የፈጠራ ስራ እየሰሩ ነው ያሉት።
በጣም ደስ ይላል ሰለሞን። እንግዲህ ይሄንን ዘገባ እንቀጥልበታለን፣ ምክንያቱም ብዙ ወጣቶች አሉ የቴክኖሎጂ ላይ የሚሰሩ። እንመለሳለን ሰለሞን። አሁን ከሰዓት አንጻር እንግዲህ ልሰናበትህ ነው።
እንመለሳለን፣ ነገም እንመጣለን።
እሺ። እንግዲህ አድማጮቻችን፣ የዛሬው ጋቢና ቪኦኤ ዝግጅቶችን በዚህ ተጠናቋል። መስታወት አራጋው ነበርኩ። መልካም ምሽት።